ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በቴክኒክ እክል የተነሳ ዝግጅታችንን ማስጀመር አልቻልንም ነበር፣ ይቅርታ እንጠይቃለን። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም፣ እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያ የሥራ ጉብኝት በማድረግ ላይ የሚገኙት የመንግስታቱ ድርጅት የሰብአዊ መብት ልዑክ ዘይድ አል ሁሴን ከኢትዮጵያ መንግስትና የተቃዋሚ መሪዎች ጋር በዛሬው ዕለት ተነጋግረዋል።
ከዚህ በፊትም ሙከራዎች ሲያደርጉ እንደነበረ እና ስለ ኢትዮጵያ ውስጥ ለመስራት አሁንም ቢሆን የተወሰነ እውቀት እንዳላቸው ከንግግራቸው ያስታውቅ ነበር።
የመድረኩና የኦፌኮ መሪ ዶክተር መራራ ጉዲና የተናገሩት ነው። ኢትዮጵያ ውስጥ እስከ ዛሬ ለደረሰው የሰብአዊ መብት ጥሰትና ጉዳት ገለልተኛ ምርመራ እንዲደረግ የኢትዮጵያ መንግስት ፈቃደኝነቱን ካላሳየ ውጤቱ ተጠያቂ አካላትን ለመለየት ይረዳል ሲሉ ኮሚሽነሩ ያነጋገሯቸው በቅርቡ ከስር የተፈቱ የመብት ተሟጋቾች ተናግረዋል።
ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስትም አቅጣጫ ኢትዮጵያ ውስጥ ቢሮ በመክፈት ያለ የሰብአዊ መብት ጥሰቶችን መመርመርም መፈተሽም ሰዎችንም ማናገር መስራት እንድንችል ግሪን ላይት ተሰጥቶናል።
በእስራኤል የሚኖሩ ወደ 37,000 የሚጠጉ አፍሪካውያን ስደተኞችና ፍልሰተኞች ከሀገር እንዳይወጡ የተላለፈው ውሳኔ በስጋት የቆዩትን ስደተኞች እፎይታ የሰጠ ሆኗል።
I am very happy to see the deportation policy is cancelled.
ከሀገር የመመለስ ውሳኔ በመቀልበሱ በጣም ደስቻለሁ። የእስራኤል መንግስት ከአፍሪካ ለመጡ የፖለቲካ ጥገኝነት ጠያቂዎች ምላሽ የመስጫ ጊዜ አሁን ነው።
አብዘዋንዚ ናድና ክንመለስ ስለዚህ ንኽእል ዕቕባይ ውሃብና እዩ ትሕቶ ስናይ ሓድና ፍታሕ ጥርአ ተፈትሑ።
የእኛ ጥያቄ ሁልጊዜ የጥገኝነት ጥያቄ ነው። ሀገራችን ውስጥ ችግር ስላለ ወደ ሀገራችን ልንመለስ ስለማንችል ጥገኝነት ይሰጠን ነው ጥያቄው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ይሆናል የምናልፈው። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር በኢትዮጵያ በሚያደርጉት ጉብኝት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከከፍተኛ የመንግስት ባለስልጣናትና የተቃዋሚ ፓርቲ መሪዎች ጋር ተገናኝተው ተነጋግረዋል። በቅርቡ ከእስር የተፈቱ የፖለቲካና የህሊና እስረኞች መካከል ጥቂቶቹን ያነጋገሩ ሲሆን በእስር ቤት የተፈጸመባቸውን ግፍና የሰቆቃ ይዞታ እንደዚሁም የአገሪቱን አጠቃላይ የመብትና የፖለቲካ ይዞታ ለልዑኩ አስረድተዋል። መለስካቸዋማ ከአዲስ አበባ ዝርዝሩን አድርሶናል።
ሰሞኑን በኢትዮጵያ መንግስት ግብዣ አዲስ አበባ የሚገኙት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛኢድ ራአድ አል ሁሴን በዛሬው የሥራ መርሃ ግብራቸው በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን እንዳነጋገሩ ታውቋል። ኮሚሽነሩም ካናገሯቸው መካከል ሁለቱን ቪኦኤ አናግሯቸው ነበረ። በዚህ ስብስብ ውስጥ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ የኢንተርኔት አምደኞችና ከሙስሊሙ ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላት እንዲሁም የዋልድባ ገዳም መነኮሳትም ተገኝተው እንደነበረ ታውቋል። ከአራት ወራት በፊት ከእስር የተፈቱትና የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ቪኦኤ ካናገራቸው አንዱ ናቸው።
እስር ቤት የነበሩ አጠቃላይ ስለ ሰብአዊ መብት አያያዝና እስር ቤትም ስለነበሩት ሁኔታዎች ነው የተነጋገር ነው። ያው እስረኞችን ነው
እና እያንዳንዳቸው አሁን እንደሚነግሩኝ ያጋጠማችሁን በእስር ደረጃ ወይም በእስር ቤት ሆናችሁ ያጋጠማችሁን በሙሉ የደረሰባችሁን በደል ተናግራችኋል? አስታውቃችኋል? ዘርዝራችኋል? እንዴት ነው?
አዎ የተናገሩ አሉ። ስለ አጠቃላይ እስር ቤት ሁኔታና ስለደረሰባቸውም ችግር የተናገሩ አሉ። ሁሉም አንድ ነገር አይደለም የተናገረው ማለት ነው። የተናገሩ አሉ።
በእርሱ አስተያየት ኮሚሽነሩ የዘረዘራችሁትን ነገር በሚገባ ተገንዝበዋል የሚል አስተሳሰብ አለ። ስለዚህ ምንድን ነው እንደው ምልክት ነው ብሎ የሚነግሩኝ
አይመስለኛል። እኛንም ማነጋግሮ አጠቃላይ ስዕሉን ያገኘ ይመስለኛል። እኛም ብቻ ሳይሆን ሌሎቹን የሚያነጋግር ይመስለኛል። ቢያንስ ጠቅላይ ሚኒስትሩ እንደሚያነጋግር ግን አንስቷል።
በእሳቸው እንደ አስተያየት የሰብአዊ መብቶች አያያዝ በኢትዮጵያ የገለጹት ነገር አለ ምን እንዳይመስል በጽህፈት ቤታቸው ግምገማ መሰረት
የተወሰነ እውቀት እንዳላቸው ይታወቃል። ከዚህ በፊትም ሙከራዎች ሲያደርጉ እንደነበረ እና ስለ ኢትዮጵያ ውስጥ ለመስራት አሁንም ቢሆን የተወሰነ እውቀት እንዳላቸው ከንግግራቸው ያስታውቅ ነበር።
በእናንተ በኩል በእስር ቤት ከደረሰባችሁ ወይም በአያያዝ ጉድለት ከደረሰባችሁ ወጣ ብላችሁ ስለ ሀገሪቱ በተለይ እናንተ የፖለቲካ ፓርቲ መሪዎች ያላችሁት ነገር ነበረ?
አዎ፣ በአጠቃላይ ስለ ኢትዮጵያ ከሀገሪቱ የፖለቲካ ምህዳር አንጻር በተለይም ወደፊት መጪው ዕድል የኢትዮጵያ ምን ይዞ መጥቷል፣ አዲሱ ጠቅላይ ሚኒስትርና አዲሱ የኢህአዴግ አሰራር ወዴት ሊወስደን ይችላል፣ እየወሰደን ነው፣ አጠቃላይ ስዕል ላይ ተነጋግረናል።
በኮሚሽነሩና በቀድሞቹ እስረኞች መካከል የተካሄደውን ውይይት ዘርዘር አድርጎ የነገረኝ እውቁ ጋዜጠኛና ከስድስት ዓመት በላይ እስራት በኋላ በቅርቡ የተለቀቀው እስክንድር ነጋ ነበረ።
እዛ ሲነገር ከነበሩት መካከል ሁለቱን ላንሳለን። ለምሳሌ በጣም ልቤን የነኩ ነገሮች ስለሆነ የዋልድባ መነኮሳት ያነሱትን ልንገር። እነሱ በመጀመሪያ ነገር ማዕከላዊ ቆዩት 1 ዓመት ከ3 ወር ነው። እንዴት 1 ዓመት ከ3 ወር እንደቆዩ
ሲመረመሩ ነበር።
ሲመረመራ የምርመራ ቦታ ነው። በምርመራ ደግሞ ቦታ አሁን በጸረ ሽብር ህጉ እንኳን ማክሲመም በጣም ተለጥጦ 4 ወር ነው የሚለው። እነሱ 1 ዓመት ከ3 ወር ቆይተዋል። ከዚህ ጀምራል የሰብአዊ መብት ጥሰቱ። ግን እሱ ብቻ አይደለም። እነዚህ መናኩስቶች ናቸው። በባህላችን፣ በሃይማኖታችን፣ በታሪካችን ትልቅ ቦታ የምንሰጣቸው ናቸው። ያ ከለላሉ ናቸው ማለትም ምን ደርሶብናል ሲሉ ሰምቻለሁ። ልብሳቸው የመነኩስ ልብሳቸው እንዲወጣ እንዲያወልቁ ሲገደዱ እንደነበር፣ ከዛም አልፎ ግን በጣም እጅግ አጸያፊው ነገር ተደብድበዋል።
ይሄ ለጆሮ
ተደብድበናል አሉ። እነዚህ እግዚአብሔር ሰዎች ናቸው፣ እውነት ነው የሚናገሩት፣ አይዋሹም። እና ለጆሮ የሚቀፍ ነገር ነበር። ለእኛ ብቻ ሳይሆን ለፈረንጆችም፣ ላዳመጡት ፈረንጆችም ያስደነገጠ ነው ማለት ይችላለሁ። ምንም እንዳስደነገጣቸው ምንም ጥርጣሬ የለኝም። ከዛ ቀጥሎ ደግሞ ንግስት የተናገረችዋለ። ንግስት በምርመራ ላይ ከ10 ጣቶቿ ላይ 9ኙ ተነቅለዋል። አንዱ ይሄ ነው። ሁለት ራቁቷን ሲገርፏት ነበር። አብሮ ራቁቷን አድርገው ሲገርፏት ነበር። ራቁቷን መግረፍ ብቻ አይደለም፣ እጅግ አጸያፊው ነገር ይሄ በሚሆንበት ጊዜ ወንዶችም ወደ ውስጥ ገብተው እንዲመለከቷት ራቁቷን እንዲመለከቷት ሲያደርጉ ነበርና ይሄም በጣም እጅግ አድርጎ ያሳዘናቸው አጸያፊ ነገር መፈጸሙን ተረድተዋል በያስባለሁ።
እነሱ ለዚህ የሰጡት መልስ ምን ነበር? እንደው ዘው በስፍራው የተናገሩት ነገር ነበር?
በጣም በጣም ማዘን ነው። ምን ማለት ይችላል? እንደዚህ አይነት በጣም ለጆሮ የሚቀፍ ነገር ሲሰሙ ማዘን ነው። አዝነዋል። ያው ይሄንን ነገር ለጠቅላይ ሚኒስትሩም እንደሚያካፍሏቸው እንደሚነግሯቸውም ነግረውናል። እንደ ምሳሌ ያነሷቸዋል ያስባለሁ። ከዛ በኋላ የተነጋገርነው ስለ ሰብአዊ መብት እንዴት ይጠበቃል፣ ሰብአዊ መብት እንዴት ነው።
ኮሚሽነር ዛይድ ራአድ አልሁሴን ዛሬ ከኢትዮጵያ ፓርላማ አባላትና ከውጭ ጉዳይ ሚኒስትሩ ጋር መነጋገራቸው ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ከዚሁ ጋር በተያያዘም በተደረገው ውይይት ኢትዮጵያ ውስጥ እስከ ዛሬ ለደረሰው የሰብአዊ መብት ጥሰትና ጉዳት ገለልተኛ ምርመራ እንዲደረግ የኢትዮጵያ መንግስት ፈቃደኝነቱን ካሳየ ውጤቱ ተጠያቂ አካላትን ለመለየት ይረዳል ሲሉ በቅርቡ ከእስር የተፈቱ የመብት ተሟጋቾች ጠይቀዋል። ጽዮን ግርማ ዝርዝር አላት።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በቅርቡ ከእስር ከተፈቱ የመንግስቱ ተቾች፣ የተቃዋሚ ፓርቲና የሃይማኖት መሪዎች፣ የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ 10 ከሚጠጉ ሰዎች ጋር ለአንድ ሰዓት ያህል ባደረጉት ውይይት በኢትዮጵያ ይፈጸማሉ የሚባሉ የሰብአዊ መብት ጥሰቶችን ለመፈተሽ፣ የደረሰውን ጉዳት ለማረጋገጥ፣ ተጠያቂ አካላትን ለመለየት እንዲሁም በቀጣይ ኢትዮጵያ የሰብአዊ መብቶች ጥሰቶች የማይፈጸሙባት ሀገር መሆኗን ለማረጋገጥ በገለልተኛ አካል ምርመራ መደረጉ እጅግ አስፈላጊ ጉዳይ መሆኑን መወያየታቸውን ከተወያዮቹ መካከል ጥቂቶቹ ለአሜሪካ ድምጽ ተናግረዋል። በፍቃዱ ኃይሉን ማነጋገራቸው ታውቋል። ኮሚሽነሩ ያነጋገሯቸው ሰዎች በተለያየ ጊዜ በእስር ላይ የነበሩና የሰብአዊ መብት ጥሰቶች እንደተፈጸሙባቸው የገለጹ ሰዎች ናቸው። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ህዝብ ግንኙነት ኃላፊ የነበረውን አህመዲን ጀበልና የኢንተርኔት አምደኛው በፍቃዱ ኃይሉን ስለ ውይይቱ ጠይቄያቸው ነበር። አህመዲን ውይይቱ የመብት ጥሰቱን ለማሳየት መነሻ ብቻ ነው ከሚለው አስተያየት ይጀምራል።
የነበረው ውይይት ያው ኢትዮጵያ ውስጥ የሰብአዊ መብት ጥሰቶች እንዳሉ በተለያየ ጊዜ በተለያየ መልኩ ይገለጻል። እናንተ ደግሞ በሰብአዊ መብት ኢትዮጵያ ውስጥ የመናገር ነጻነት፣ መብትን የማስከበር ነጻነት በተለያየ መልኩ ባደረጋችሁት እና ባለፋችሁት ሂደት ውስጥ ዋጋ ከፍላችኋል፣ በችግር ፌት አድርጋችኋል። ከእናንተ ምንጭማ ኢትዮጵያ ውስጥ ምን አይነት የሰብአዊ መብት ጥሰቶች አሉ? የራሳችን መረጃዎች እና ሪፖርቶች ቢኖሩንም እናንተ በዚህ ውስጥ ያለፋችሁ ሰዎችን እንስማ። ያው የኢትዮጵያ መንግስት ዛሬ 2 ወር ከነበረው ዛሬ መልካም ነገር አለ፣ ቢያንስ ከዚህ በፊት ሁሉ ነገር ማስተባበል ነው፣ ምንም ነገር የለም በሚል ዝግ ነው። አሁን ግን ጥሪ ተደርጎልን መልካም የሆነ አቅጣጫ በማሳየታቸው እዚህ ላይ ለመስራት መጥተናል። ኢትዮጵያ ውስጥ ሰብአዊ መብትን ባለመተግበር የሚፈጸሙ መገለጫዎች ምንድን ናቸው የሚሉትና ሌሎች ኢትዮጵያ ወደ ዲሞክራሲ እና ወደ ተሻለ ሁኔታ ለመግባት በምታደርገው እና በተለይ ጠቅላይ ሚኒስትሩ የተናገሯቸው ንግግሮች ጋር ተያይዞ ምን ተስፋ ታደርጋላችሁ፣ ምን ትጠብቃላችሁ አይነት ነገሮች ናቸው። ከኛም አቅጣጫ ቦታው ላይ ነበር ነው የተለያዩ ሀሳቦች ተንጸባርቀዋል።
እስቲ ወደ በፍቃዱ ደግሞ ልሂድና በፍቃዱ ኃይሉ አንተም በዚህ ውይይት ላይ ተሳታፊ ነበርክና አህመዲን ጀበል እንዳለው ጥያቄዎች ተነስተዋል። በእናንተ በኩል በዝርዝር ነው የተፈጠሩትን ሁኔታዎች ያስረዳችሁት ወይስ በድፍኑ ነው ጉዳዩን የዘረዘራችሁት?
በዝርዝርም የተነገረበት ሁኔታ አለ፣ በቂ ጊዜ አልነበረም እንጂ ለምሳሌ ሁለቱ መነኮሳት እና ንግስት ይልቃ በግል የደረሰባቸውን የሰብአዊ መብት ጥሰቶች ተናግረዋል። ግን በጣም ሰዓት እያለቀ ስለነበር በዝርዝር አልነበረም። በጥቅሉ ነው የተናገርነው፣ የት ቦታዎች በተለይ የሰብአዊ መብት ጥሰቶች ይደረጉባቸዋል፣ ምን አይነት ማሻሻያዎች ናቸው ለውጥ የሚያመጡት የሚሉት ነገሮች ላይ እንደዚህ አይነት ነው የተናገርነው። በተለይ በተቋም ደረጃ ማለት ነው የማይታወቁ ማቆያ ማዕከላት በደህንነቶች የሚደወሩ ማለት ነው። ከዛ ደግሞ የፖሊስ ማቆያ ማዕከላት ማዕከላዊን ጨምሮ አዲስ አበባ ፖሊስ ኮሚሽን ወይም በየፖሊስ ጣቢያ ያሉትን ማቆያ ማዕከላት፣ ከዛ ደግሞ ማረሚያ ቤቶች ውስጥ ያሉትን ነገሮች እንደዛ ገልጸናል። በተለይ ከነገርናቸው ውስጥ የማይታወቁ ማቆያ ማዕከላት ውስጥ አይን ተሸፍኖ እሱ ራሱ የግል ልምድ ስለነበረው እሱንም ገልጿል። እንደምንም የዲሞክራሲ ጥያቄ ሳይመለስ የሰብአዊ መብት ጥያቄ ሊመለስ እንደማይችል፣ እንደዚህ በቀላሉ በሪፎርም ብቻ ሊመለስ እንደማይችል አስረድቷል።
አህመዲን ጀበል እንግዲህ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነሩ ለአራት ቀናት ነው ኢትዮጵያ ውስጥ ጉብኝት የሚያደርጉትና ከተለያዩ አካላት ጋር እየተነጋገሩ ያሉት። እናንተም እንዳላችሁት የሰዓት ጉዳይ ካለ አጭር ከሆነ በዚህ የአራት ቀን ጉብኝታቸው የሚገኝ ለውጥ ይኖራል? በተለይ ደግሞ ከውጭ የመጡ ስለሆኑ ማለት ኢትዮጵያ ውስጥ ባሉ የመብት ድርጅቶች የሚደረግ ማጣራት ስላልሆነ ይሄ ጉብኝታቸው ለውጥ ይኖረዋል? ይህን በተመለከተ ያነሳችሁት ነገር አለ?
ያው በዛሬው ውይይት ወይንም በአራት ቀን ጉብኝት የኢትዮጵያ ችግር አይፈታም። ነገር ግን ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስት አቅጣጫ ኢትዮጵያ ውስጥ ቢሮ በመክፈት ያለ የሰብአዊ መብት ጥሰቶችን መምርምርም መፈተሽም ሰዎችንም ማናገር መስራት እንድንችል ግሪን ላይት ተሰጥቶናል። እዚህ ቢሮ ለመክፈት የምናረገው ይኖራል። እነዚህ ጋራም ቀጣይ ጊዜ ይኖራቸዋል። ኢትዮጵያ የተሻለች እንድትሆን ከጠቅላይ ሚኒስትሩ መልካም የሆነ አቀባበል እና ደብዳቤ ተጽፎልን የመጣ ያንን ወደ ተግባር ለማውጣት እና ለማውረድ በምናደርገው ጥረት አብራችሁን ሆኖ የሚል ጥቅል መልእክት አለ። ኢትዮጵያ ውስጥ ሰብአዊ መብት እንደሚፈለግ እንዲረጋገጥ አብራችሁ እዚህ ከሚኖሩ ስታፎች ጋር እንደምትሰሩ ሀሳብ እንደምትሰጡ እና ያላችሁን ኮንትሪቢሽን እንደምታደርጉ ተስፋ እያደረግኩ በሚል ነው።
ኢትዮጵያ በሰብአዊ መብት ረገጣዎቿ፣ በሲቪሎች ላይ በመንግስቷ በሚካሄድ ሁከቷ፣ የጋዜጠኛነት ነጻነቶችን ማፈኗ፣ ከዴሞክራሲያዊ መርሆዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ህገ መንግስቷን መጣሷ በብርቱ እንደሚያስወቅሳት የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128 ያስረዳል። የጸጥታ ኃይሎች በዜጎች ላይ የሚፈጽሙት ግድያ፣ በእስር ላይ በሚገኙ ሰዎች ላይ የሚፈጸሙ የማሰቃየት ተግባራትም መንግስቱ በእጅጉ የሚተችበት ሌላው ጉዳይ ነው። ይህም ሆኖ የኢትዮጵያ መንግስት የሚወቀስበትን የሰብአዊ መብት ጥሰት በውጭ የገለልተኛ አካላት እንዲጣራ ፈቃደኛ ሳይሆን ቀርቷል። በዛሬው ውይይት የተሳተፉት እንደተናገሩት እንደተባለው ኮሚሽኑ ኢትዮጵያ ውስጥ ቢሮ ከፍቶ ጉዳዩን በገለልተኛነት እንዲያጣራ እድል ከተሰጠው ጉዳት ያደረሱትን አካላት ለመለየትና ተጠያቂ ለማድረግ ይረዳል ብለዋል። በተጨማሪም በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ ስለ ሰብአዊ መብት ጥሰት ማውራቱ የመብት ጥሰቱን መሸፋፈን መሆኑን በውይይቱ መነሳቱን ጠቁመዋል። አስቸኳይ ጊዜ አዋጅ ለማሳወጅ ምክንያት ሳይኖር ሕዝብን በአዋጅ አፍኖ መያዝ በራሱ የመብት ጥሰት እንደሆነ ተገልጿል ብለዋል። ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በተጨማሪም ከአባ ገዳዎች፣ ከጠበቆች፣ ከሰብአዊ መብት ድርጅት ተወካዮች ጋር መነጋገራቸው ታውቋል። በመጨረሻም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትሩ በኢትዮጵያ የሰብአዊ መብት አያያዝና የዴሞክራሲ ስርዓት ግንባታን ለማጠናከር እንዲሁም የዴሞክራሲ ባህልን ለማጎልበት የሚያስችሉ ለውጦች እየተካሄዱ መሆናቸውን ለኮሚሽነሩ ማብራራታቸው ተዘግቧል። በውይይቱ ወቅትም ኮሚሽነሩ በኢትዮጵያ የሰብአዊ መብት አያያዝና የዴሞክራሲ ስርዓት ግንባታ ሊጠናከር እንደሚገባ ተናግረዋል ተብሏል። ከፍተኛ ኮሚሽነር ዘይድ ራአድ በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የኢትዮጵያ መንግስት ባደረገላቸው ግብዣ መሰረት ከሚያዝያ 24 ቀን 2009 ዓ.ም ጀምሮ ለሶስት ቀናት በኢትዮጵያ ተገኝተው ውይይቶችን አድርገው እንደነበር ይታወሳል። አህመዲን ጀበልና በፍቃዱ ኃይሉ ኮሚሽኑ እንደተባለው ኢትዮጵያ ውስጥ ቢሮ ከፍቶ በገለልተኛነት የሰብአዊ መብት ጥሰቱን ሁኔታ በምርመራ ማጣራት ከቻለ ብቻ አዲስ ነገር ሊኖር ይችላል ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በእስራኤል የሚኖሩ ወደ 37,000 የሚጠጉ አፍሪካውያን ስደተኞችና ፍልሰተኞች ከሀገር እንዳይወጡ የተላለፈው ውሳኔ በስጋት የቆዩትን ስደተኞች እፎይታ የሰጠ ይሆናል። ሮበርት በርገር ከኢየሩሳሌም ያደረሰንን ዘገባ ዝርዝሩን ይዟል። ሄኖክ ሰማዝጌር ያቀርበዋል።
በእስራኤል የሚገኙ አፍሪካውያን ስደተኞችን ወደ ሀገራቸው ወይም ወደ ሶስተኛ ሀገር የመመለሱ ውሳኔ መቀልበሱ ተገልጿል። በየካቲት ወር የእስራኤል መንግስት አብዛኛው ወንዶች ለሆኑ አፍሪካውያን ባደለው ደብዳቤ በሁለት ወራት ውስጥ ሀገር ለቀው የማይወጡ ከሆነ እስር ቤት እንደሚገቡ አስታውቆ ነበር። እቅዱ ውድቅ የሆነው ሩዋንዳ አስቀድማ ስደተኞችን ለመቀበል ከገባችው ስምምነት ደህንነታቸውን ለማስጠበቅና ለማረጋጋት አልችልም በሚል በማፈግፈጓ ነው። የእስራኤል የህዝብ ደህንነት ሚኒስትር ጊላድ ኢርዳን ሁኔታውን ሲያስረዱ
ለخن ሂጋኑ ለመצב שאין כרגע פתרון להוצאת המסתננים מהארץ.
የእስራኤል መንግስት ምንም አይነት መፍትሄ አላገኘም ሲሉ ላንድ ሬዲዮ ጣቢያ ተናግረዋል። አክለውም ጥቅስ ሰርጎ ገብ ባሏቸው ስደተኞች ዙሪያ የሀገሪቱ ጠቅላይ ፍርድ ቤት ያሳለፈው ውሳኔና የሰብአዊ መብት ድርጅቶች በሚያሰሟቸው ተቃውሞ የተነሳ እርምጃ ለመውሰድ ተቸግረናል ሲሉ ተሰምተዋል። የመብት ድርጅቶቹ ስደተኞቹን ደህንነታቸውን ዋስትና ለማስጠበቅ አይቻልም በሚል ነው ተገደው ከሀገር እንዳይወጡ የሚከራከሩት። ብዙዎቹ ስደተኞች ከኤርትራና ከሱዳን የመጡ ሲሆን ወደ እስራኤል ባለፉት 10 ዓመታት ህጋዊ ባልሆነ መንገድ የገቡ ናቸው። ተክሊክ ሚካኤል ከኤርትራ የመጣ ሲሆን ውሳኔው እፎይታ እንደሰጠው ይናገራል።
I am very happy to see the deportation policy is cancelled and now it is the right time for Israel government.
ከሀገር የመመለስ ውሳኔ በመቀልበሱ በጣም ደስቻለሁ። የእስራኤል መንግስት ከአፍሪካ ለመጡ የፖለቲካ ጥገኝነት ጠያቂዎች ምላሽ የመስጫ ጊዜ አሁን ነው። ወይ የስደተኝነት ጠለላ ካልሆነም የፖለቲካ ጥገኝነት ጥያቄዎችን መመለስ ይገባዋል።
የእስራኤል መንግስት አፍሪካውያኑ ስደተኞች ሳይሆኑ የተሻለ ኑሮ የሚፈልጉ የምጣኔ ሀብት ፍልሰተኞች ናቸው የሚል እምነት አለው። ዩሃቭ ኪሪሽ የእስራኤል ወግ አጥባቂ ሊኩድ ፓርቲ የህዝብ ተወካይ ናቸው።
ዘ ሽክር ዘ ካምፔን اخي ሽክሪ שיש היום בתקשורת פליטים מדינת ישראל קולטת ואני לכם שנקלוט פליטים
ድህነት ሽሽት የመጡ የመጣኔ ሀብት ፍልሰተኞች ናቸው ይላሉ። እነዚህ ሰዎችን የእስራኤል መንግስት የመቀበል ኃላፊነት የለበትም ብለዋል። እስራኤላውያን ባለ ስልጣናት ስደተኞቹ ወይም ፍልሰተኞቹ ወደ ሀገር ከገቡ ወዲህ በደቡባዊ ቴል አቪቭ ሰፈር የወንጀል ድርጊት ጨምሯል አልፎም የአይሁድን ባህል አጉድፈዋል በሚል ውንጀላ ያቀርቡባቸዋል። የእስራኤል መንግስት አፍሪካውያኑን ከሀገር ለማስወጣት የተለያዩ ዘዴዎችን እያጤነ ይገኛል። በርካታ እስራኤላውያን ከስደተኞቹ ወገን ተሰልፈዋል። በአይሁዶች ላይ በሁለተኛው ዓለም ጦርነት ወቅት የተፈጸመውን ጅምላ ግድያ ሽሽት በተሰደዱ ሰዎች በተገነባች ሀገር ዛሬ በስደተኞች ላይ በሯን መዝጋት የለባትም የሚል ክርክር ያሰማሉ።
ወደ መጨረሻው ዘገባችን እናልፈው። ከዚሁ ጋር በተያያዘ የእስራኤል መንግስት ወደ ሀገሪቱ የገቡትንና ያለ ፈቃድ የኖሩ የሚገኙትን አፍሪካውያን ስደተኞች በግዳጅ ለማስወጣት ያወጣውን ትዕዛዝ በትላንትናው ዕለት ነው የሰረዘው። በተለይም የእስራኤል መንግስት ወንድ ኤርትራውያንና ሱዳናውያን ስደተኞች ያለ ፍላጎታቸው ወደ ሌላ ሶስተኛ የአፍሪካ ሀገር ለመላክ ያስቀመጠውን ህግ የእስራኤል ጠቅላይ ፍርድ ቤት ተቀባይነት ሳያገኝ ቀርቷል።
ሀገሪቱን ለቀው እንዲወጡ ውሳኔ ተላልፎባቸው ከነበሩ ስደተኞች መካከል አንዱ የሆነውና ስደተኞቹ በአቋቋሙት ቡድን ውስጥ በዋነኝነት የሚያስተባብረው ሀለፎም ስልጣንን መስታወት አድርገው አነጋግራለች።
እንደ አውሮፓውያን አቆጣጠር ከ2013 ዓ.ም ጀምሮ 4000 አፍሪካውያን ስደተኞች በፈቃደኝነት ወደ ሩዋንዳና ኡጋንዳ ተመልሰዋል። ከወራቶች በፊት ተጨማሪ ስደተኞች በእስራኤል አስገዳጅነት ሀገሪቱን ለቀው ወደ ኡጋንዳ እንዲመለሱ የእስራኤልና የኡጋንዳ መንግስት ስምምነትም ላይ ደርሰው ነበር። ትላንት ግን ስደተኞችን በማስወጣት ዙሪያ የተደነገገው ውሳኔ ሙሉ ለሙሉ በእስራኤል ጠቅላይ ፍርድ ቤት ውድቅ ሆኗል። ስደተኞችን በተመለከተ የሚሰሩ ግብረሰናይ ድርጅቶች እንዲመለሱ ከተወሰነባቸው ስደተኞች ጋር በመሆን ተደጋጋሚ የተቃውሞ ሰላማዊ ሰልፎችን ጨምሮ ለእስራኤል ጠቅላይ ፍርድ ቤት የተቃውሞ ድምጽ በማሰባሰብ ሲሰሩ ቆይተዋል። ከስደተኞቹ መካከል የተውጣጡና ጥያቄዎቻቸውን በእስራኤል መንግስት እንዲሰማ ከሚንቀሳቀሱት ከ15 ኤርትራውያን አባላት መካከል ሀለፎም ስልጣን አንዱ ነው። እንደ አብዛኛዎቹ ኤርትራውያን ስደተኞች ሱዳንን ግብጽንና የሰሃራ በርሃን አቋርጦ እስራኤል ከገባ 7 ዓመታት ተቆጥረዋል። ትላንት የተላለፈውን የእስራኤል ጠቅላይ ፍርድ ቤት ውሳኔን ጨምሮ ያሉበትን ሁኔታ አካፍሎናል።
መጀመሪያ ተግቡን አይሆንም በአይኔ ሰባው
አንድን ጥገኝነት የጠየቀ ዜጋ በኃይል ወደ ሌላ ሀገር ማባረር በዓለም አቀፍ ሕግ መሰረት ተቀባይነት የለውም።
ቀርብ ዝኽእል ወይ ነቲ ዝስጎግ ዘሎ ኣካል ዝርዮ ወይ ካልእ ተዓዛቢ ዝርዮ ዝኾነ ሓጋዊ ሰነድ ኣይትምረን
ቢያንስ የሚባረሩበት አገር ዋስትና እንደሚሰጥ እንደ ዩኤን ወይም የተባበሩት መንግስታት ያሉ ታዛቢዎች ሊያረጋግጡ ይገባል። ይህ አልተሟላም ነበር። ምንም ህጋዊ ሰነድም አልነበረም። ምናልባት በመሃላቸው የሆነ ውስጣዊ ስምምነት ይኖር ይሆናል። ቢሆንም መቅረብ የሚችል የሚባረረውስ አካል የሚያይ ወይም ሌላ ታዛቢ አካል ወይም ሰነድ አልነበረም። ሆኖም ከህግ ጋር በተያዘ አሰራር ላይ በተካሄደ ጥረት መንግስት ወል ወይም ሰነድ ለማቅረብ ጊዜ ይሰጠኝ እያለ ሲጠይቅ ከቆየ በኋላ ዛሬ ውል እንደሌለውና ማባረርም ለጊዜው እንዳቆመ ካሁን በኋላም ስደተኞች ውጡ የሚል ደብዳቤ እንደማይሰጣቸው የተሰጣቸውም እንደሚሰረዝ አስታውቋል። እስካሁን ያለው ይህን ይመስላል። ከዚህ በኋላ የሚመጣውን ማወቅ ያስቸግራል። እዚህ ሀገር ምን እንደሚደረግ አይታወቅም። በየጊዜው አዳዲስ ህጎች ስለሚወጡ መጪውን መተንበይ አይቻልም። ሆኖም መንግስት የስደተኞቹን ሁኔታ ግምት ውስጥ ያስገባ መፍትሄ ያመጣል ብለን እንጠብቃለን።
ሐጂ ከምቲ ቅድም ሐጂ ዝነበሮ ነናይ ክልተ ወርሒ
አሁን እንደ በፊቱ በየሁለት ወሩ ቪዛ እንሰጣቸዋለን፣ የነበረውን ሁኔታ እንቀጥላለን እያሉ ነው። እዚህ አካባቢ በአስር ሺዎች የሚቆጠሩ ጥገኝነት የጠየቁ አንድ ቦታ ላይ ነው ቪዛ የሚታደስላቸው። ስለዚህ ይህንን ሁሉ ሰው በአንድ ጠባብ ቦታ ማስተናገድ ከባድ ነው የሚሆነው። እንዴት እንደሚሆን ወደፊት እናየዋለን።
አሁን ይሄ ህግ ተግባራዊ ይሆናል ብላችሁ ታስባላችሁ? ከዚህ በኋላ ቀጣዩስ ምን ሊሆን ይችላል?
እዚህ የሚባል ዝኽእል አይኮንም። ምክንያቱ እቲ ንኣብነት ኣብዚ ሓለፈ ናይ ሩዋንዳ ውዕል ዘየን ለምዃኑ መስተረጋገጠ
ይህንን ለማለት አያስደፍርም። ምክንያቱም ባለፈው ከሩዋንዳ ጋር ውል እንደሌለ ከተረጋገጠ በኋላ ወይ የጠየቀው የቀጠሮ ቀን ከመድረሱ በፊት መንግስቱ ከዩኤንኤችሲአር ጋር አንድ ውል ነበራቸው። ይኸውም የተወሰኑትን ወደ ሌሎች ምዕራባውያን ሀገሮች እንዲሄዱ የቀሩትን እዚሁ የሚኖሩበትን ሁኔታ ለማመቻቸት በሚል ጠቅላይ ሚኒስትሩና የአገር ውስጥ ጉዳይ ሚኒስትሩ በሚዲያ ገልጹ ነበር። ከተወሰነ ሰዓታት በኋላ ደግሞ ለጊዜው እንደተቋረጠ፣ በነገታው ደግሞ እንደሰረዙ ተናገሩ። ስለዚህ ይህንን ያክል ከተባበሩት መንግስታት ጋር የተደረገ ውል የሚቀየር ከሆነ አሁን የተባለው ለመለወጥ ያለው እድል ሰፊ ነው። መንግስት ይህንን አውጇልና በዛው ይጸናል ብሎ መተማመን አይቻልም። ስለዚህ እዚህ ያለ ስደተኛ ሁልጊዜ በሰቀቀን ነው የሚኖረው።
ከዚህ በኋላ ምንድን ነው የምትጠብቁት? በምን ያህል ጊዜ ችግሮቻችሁ እንዲፈቱላችሁ ነው የምትጠይቁት? የእስራኤል መንግስትን
አብዚ እዋን እዚ ንዓድና ክንምለስ
የእኛ ጥያቄ ሁልጊዜ የጥገኝነት ጥያቄ ነው። ሀገራችን ውስጥ ችግር ስላለ ወደ ሀገራችን ልንመለስ ስለማንችል ጥገኝነት ይሰጠን ነው ጥያቄው። ሀገራችን ያለው ችግር ሲፈታ ማንም ዜጋ መጀመሪያ ሀገሩን ነው የሚወደው። ከቤተሰቡና ከቤቱ ወጥቶ መኖሩን የሚወድ የለም። ስለዚህ የችግር መፍትሄ እስኪያገኝ ጥገኝነት እንዲሰጠን በዓለም አቀፍ የስደተኞች ሕግ መሰረት መብታችን እንዲጠበቅ ነው የምንፈልገው።
በትላንትናው ዕለት የእስራኤል ጠቅላይ ፍርድ ቤት ኤርትራውያንና ሱዳናውያን ስደተኞች ወደ ሶስተኛ የአፍሪካ ሀገራት ሩዋንዳና ኡጋንዳ እንዲመለሱ የሚያዘውን ህግ ውድቅ ከማድረጉ በፊት ለወራት ሲመካከርበት ቆይቷል። የእስራኤል መንግስት የስደተኞች ጉዳይ ቢሮ በፍላጎታቸው ወደ ሀገራቸው ለመመለስ የሚፈልጉትን ለመርዳት መንገዶችን እንደሚያመቻች ጠቅሶ በግዳጅ ከእስራኤል የማስወጣቱ ተግባር ግን ከዚህ በኋላ እንደማይፈጸም ገልጿል። የእስራኤል መንግስት ስደተኞችን በተመለከተ በቀጣይ ምን ለማድረግ እንዳሰበ የሚታወቅ ነገር የለም። እስከዛው ግን ስደተኞቹ በየ60 ቀናት በሀገሪቱ ለመኖር የሚያስችላቸውን የመኖሪያ ፈቃድ ማደስ ይጠበቅባቸዋል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሃሪክ ላይ በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን እንድታደርሱ እንጋብዛለን።
ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። በቴክኒክ ምህንድስናው ደግሞ ፓትሪክ ዴ ተሰይሟል። እናመሰግናለን አብራችሁን ስለቆያችሁ። በዚህ ሙዚቃ እንሰናበት።
መልካም ምሽት።
I'm ራዲዮ ሰገለ አሜሪካቲ